ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 15 2014 ዓ.ም ዝግጅታችን ጀመረ። በኢትዮጵያ ነዳጅን ጨምሮ የተለያዩ ቁሳቁሶችን የሚያመላልሱ የከባድ መኪና አሽከርካሪዎች ለጥቃት እየተጋለጡ መሆናቸውን ገለጹ። በጥቃት ሰለባ ከሆኑ የቤተሰብ አባል መካከል አነጋግረናል።
የኔ ቤት እንደተዘጋ የኔ ቤት እንደተዳፈነ ለኔ ቤት የገባ ሰው በማንም አይግባር ስለው እኔ ለሌላዎችም ይሄ እንዲደርሳቸው አልፈልግም። በእኛ ቤት ይብቃ፣ እሱ ሞትቼ ብቀርም ብለ
የከባድ መኪና አሽከርካሪ ባለቤታቸው በታጣቂዎች እንደተገደሉባቸው የገለጹ ወይዘሮ እመቤት ጌትነት የተባሉ እናት ነው ያነጋገርነው። ሙሉን በአብይ ርዕስ ዘገባችን ታዳምጡታላችሁ። በዩናይትድ ስቴትስ ዩጂን ኦሪገን ላይ እየተካሄደ ባለው የ18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን በሴቶች ማራቶን ወርቅ በማስመምጣት ስም ያስጠራችውን አትሌት ጎይቶም ገብረስላሴ እናት ለልጃቸው ከትግራይ መልእክት አላቸው።
ጎይቶም ልጄ ከህፃንሽ ነሽ። ጎይቶም ከህፃንነትሽ ጀምሮ ነው የእኔ ክብር የምትሰጥኝ። ሞ ጎይቶም ልጄ ያንቺ ልጅ ለመሳብ ነው እኔ የሚመንጀውና አይዞሽ፣ ደስ ይበልሽ፣ ለመገናኘት ያብቀን።
ሙሉ ዘገባውን ከዜናው በኋላ በሚኖረን የመጽሔት ክፍለ ጊዜ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውን ያመሻሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ልትከታተሉ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ በርከት ያሉ ቅንብሮችን እያስደመጥናችሁ አብራናችሁ እንቆያለን። እናንተም አብራችሁን አምሹ። አሁን ለምሽቱ ወደ ያዝናቸው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። አፍሪካ ውስጥ ግዙፍ የጸረ ወባ ክትባት ዘመቻ ለማካሄድ ዝግጅት መጀመሩ ተገለጸ። በብዙ ሚሊዮኖች የሚቆጠሩ የአፍሪካ ሕፃናትን ከበሽታው ለመጠበቅ ለታለመው ግዙፍ የክትባት ዘመቻ የ160 ሚሊዮን ዶላር ወጪ በምህጻረ ቃል ጋቪ ተብሎ የሚጠራውና ለድሆች ሀገሮች ክትባቶችን ለማዳረስ የሚሰራው ዓለም አቀፍ ጥምረት መስጠቱ ተገልጿል። ጋቪ ለዚህ ፕሮጀክት የመደበው የብዙ ሚሊዮን ዶላር ወጪ በአፍሪካ አህጉር ካሉት እጅግ የከበዱ የጤና አደጋዎች መካከል አንዱ የሆነውን ወባን ለመዋጋት የሚደረገው ትግል ውጤታማ እንዲሆን ቁልፍ ሚና እንደሚጫወት የዓለም የጤና ድርጅት ተናግሮለታል። የድርጅቱ የአፍሪካ ዳይሬክተር ማትሺዲሶ ሞኤቲ ሲናገሩ አፍሪካ ውስጥ በእያንዳንዷ ደቂቃ አንድ ሕፃን በወባ ምክንያት ሕይወቱ ይቀጠፋል ብለዋል። በዚህም ቤተሰብ፣ ማህበረሰብና የአገሮች እድገት ክፉኛ እየተጎዱ ናቸው ብለዋል። ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ ታጣቂ ቡድኖች በነዋሪዎችና በአገር ውስጥ ተፈናቃይ ካምፖች ላይ የሚያደርሱት ጥቃት መባባሱን የተባበሩት መንግስታት የረድኤት መስሪያ ቤቶች ተናገሩ። በጥቃቱ የሚገደሉት ሰላማዊ ሰዎች ቁጥር እየጨመረ መሆኑ በእጅጉ አሳስቦናል ብለዋል። ኢቱሪ ክፍለ ሀገር ውስጥ በዚህ ወር ብቻ የታጠቁ ቡድኖች በአንድ ጊዜ ባደረሱት ጥቃት 11 ሰዎች ሲገሉ 250 መኖሪያ ቤቶችን ዘርፈው ማቃጠላቸውን የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አመልክቷል። ኢቱሪ ውስጥ ካለፈው የካቲት እስከ ሰኔ በነበሩት ወራት ውስጥ ከ800 የሚበልጡ ሰዎች መገደላቸውን የመንግስታቱ ድርጅት መስሪያ ቤቶች የመዘገቡ መሆኑን ተገልጿል። የድርጅቱ የስደተኞች ከፍተኛ ኮሚሽነር ቃል አቀባይ በሰጡት ቃል ከተገደሉት 800 ሰዎች መካከል 715ቱ የተገደሉት በተጠለሉባቸው የተፈናቃይ ካምፖች ውስጥ ወይም ወደ ቀያቸው በመመለስ ላይ ሳሉ መሆኑን ተናግረዋል። በቅርብ ሳምንታት በኮንጎ የጦር ሰራዊትና M23 በሚባለው ታጣቂ ቡድን መካከል ሰሜን ኪቭ ውስጥ በተካሄደው ውጊያ ከ160,000 የሚበልጡ ሰዎች ከመኖሪያ መፈናቀላቸውን ቃል አቀባዩ ጨምረው አመልክተዋል። የዩክሬን ቀዳማዊት እመቤት ኦሌና ዘሌንስኪ በዩናይትድ ስቴትስ ያደረጉት ጉብኝት ውጤት ማሳየት እየጀመረ ነው ሲሉ ፕሬዚደንት ቮሎዲሚር ዘሌንስኪ ተናገሩ። ፕሬዚደንቱ በትናንት ምሽት ዕለታዊ መግለጫቸው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ሴኔተሮች ጄምስ ሪች፣ ሪቻርድ ብሉሜንቶል፣ ሮብ ፖርትማን፣ ቤንጃሚን ካርደን፣ ሮጀር ወከር፣ ጂን ሻሂን እና ሊንዚ ግራም ሩሲያ ዩክሬን ላይ እየፈጸመችው ያለው የዘር ማጥፋት መሆኑን የሚገልጽ ውሳኔ በማርቀቅ ላይ ናቸው ብለዋል። በሌላ በኩል የዩክሬኑ ፕሬዚደንት ከጦር አዛዦቻቸው ጋር ባደረጉት ውይይት ኃይሎቻችን ወደ ግንባሩ ዘምተው ወራሪዎቹን ድል ለመምታት የሚያስችለን ጠንካራ ቁመና ላይ እንዳለን ከድምዳሜ ላይ ደርሰናል ብለዋል። ይሁንና የሩሲያ የውጭ ጉዳይ ሚኒስትር ከዶንባስ ክፍለ ግዛት አልፈን ጥቃት ልናካሂድ በመዘጋጀት ላይ ነን ብለው ባስጠነቀቁ ማግስት ትናንት ሐሙስ የሩሲያ ኃይሎች የዩክሬንን ከተሞች በረጅም ርቀት የጦር መሳሪያ ደብድበዋል። ይህ በዚህ እንዳለ ዩናይትድ ስቴትስ 4 ተጨማሪ ሮኬት ተኳሽ መሳሪያዎችና መድፎችን ለዩክሬን እንደምትልክ ረቡዕ ዕለት አስታውቃለች። የዩክሬኑ ጦርነት 5 ወር ሊሞላው እየተቃረበና ሩሲያ ሲቪላዊ ስፍራዎችን በየቀኑ በመደብደብ ላይ ባለችበት በዚህ ወቅት የፕሬዝደንት ባይደን አስተዳደር ሩሲያን በሽብርተኝነት ደጋፊ መንግስትነት በአደባባይ እንዲፈርጃት የበረታ ግፊት እየተደረገበት መሆኑ ተዘግቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን የጥር 6ቱን ጥቃት የሚመረምረው ምክር ቤታዊ ኮሚቴ የምርመራ ውጤቶቹንና የምስክሮችን ቃል በይፋ ሲያቀርብበት የቆየውን የመጀመሪያ ዙር ሂደት አጠናቋል። ትናንት ሐሙስ የቀድሞው ፕሬዚደንት ዶናልድ ትራምፕ በጥቃቱ ዕለት ደቂቃ በደቂቃ ምን ሲያደርጉ እንደነበረ የመረመሩት የኮሚቴው አባላት ትራምፕ የዚያን ዕለት በሺዎች የተቆጠሩ ደጋፊዎቻቸው የፕሬዝደንታዊ ምርጫውን ውጤት ማረጋገጫ ሂደት ለማስቆም ምክር ቤቱን ያምሱ በነበሩበት ሰዓት እሳቸው ከ3 ሰዓት በላይ ምንም አለማድረግን መርጠው ነበር ብለዋቸዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዩናይትድ ስቴትስ ውስጥ ለኮቪድ-19 የሚጋለጡ ሰዎች ቁጥር በቅርብ ሳምንታት እየጨመረ መጥቷል። ፕሬዚደንት ጆ ባይደንም ቫይረሱ እንደያዛቸው ትናንት ሐሙስ የተገለጸ ሲሆን የሚሰማቸው ድካምና ደረቅ ሳልን የመሳሰለ ቀለል ያለ ስሜት መሆኑን ትናንት ዋይት ሀውስ አስታውቋል። ዩናይትድ ስቴትስ ውስጥ ካሉት በቅርብ ጊዜያት ለኮሮና ቫይረስ የተጋለጡ ሰዎች ውስጥ 80% የሚሆኑትን የያዛቸው በጣም ተላላፊ ሆነው BA5 የተባለው የኦሚክሮን ኮሮና ቫይረስ ንዑስ ዝርያ መሆኑን ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል የተገኘው መረጃ ያሳያል። በመጨረሻም በቅርቡ በዩናይትድ ስቴትስ ቴክሳስ ሳን አንቶኒዮ ከተማ ውስጥ በግዙፍ ዕቃ ጫኝ መኪና ውስጥ 53 ፍልሰተኞች ሕይወታቸው አልፎ ከተገኙበት በተያያዘ 2 ሰዎች ላይ ክስ ተመስርቷል። ዛሞራኖ እና ክሪስቲያን ማርቲኔዝ የተባሉት የቴክሳስ ከተማ ነዋሪዎች ፍልሰተኞችን በሕገ ወጥ መንገድ በማጓጓዝ እና ለማጓጓዝ በማሴር በዚህም ማድራጎታቸው ፍልሰተኞቹን ለሞት በመዳረግ ወንጀል ረቡዕ ዕለት ክስ ቀርቦባቸዋል። ፍልሰተኞችን ለሞት በመዳረግ የሚለው ክስ በዕድሜ ልክ እስራት ሊያስቀጣቸው እንደሚችል የተገለጸ ሲሆን የሳን አንቶኒዮ አቃቤ ሕጎች የሞት ቅጣት እንዲበየንባቸው ሊጠይቁ እንደሚችሉ ተመልክቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 15 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወዲያዝነው የመጀመሪያ ያበየረ ዘገባችን እንወሰዳችሁ። በኢትዮጵያ ነዳጅን ጨምሮ የተለያዩ ቁሳቁሶችን የሚያመላልሱ አሽከርካሪዎች የከባድ መኪና አሽከርካሪዎች በታጣቂዎች ጥቃት እየደረሰባቸው መሆኑን ተናገሩ። የአሜሪካ ድምጽ ያነጋገራቸው ሁለት አሽከርካሪዎችና በጥቃት ባለቤታቸውን ያጡ አንድ እናት ከጅቡቲ በአፋርና በሶማሌ ክልሎች በኩል ወደ መሃል የሀገሪቱ ክፍል የሚሰሩ የከባድ መኪና አገር አቋራጭ የከባድ መኪና አሽከርካሪዎች ለጥቃት እየተጋለጡ መሆኑን ተናግረዋል። ግድያ፣ የአካል ጉዳትና ዘረፋ እየተፈጸመባቸው መሆኑንም ጨምረው ገልጸዋል። በተጨማሪም በሁለት ወራት ውስጥ 5 አሽከርካሪዎች በታጣቂዎች በተተኮሰባቸው ጥይት ሲገደሉ 3 ደግሞ ለአካል ጉዳት መዳረጋቸውን የከባድ መኪና አሽከርካሪዎች ማህበር ገልጿል። ከዚህ ቀደም አሽከርካሪዎቹ በመከላከያ ሰራዊት ወይም ደግሞ በኢትዮጵያ የጸጥታ ኃይሎች እጀባ ይደረግላቸው እንደነበር ገልጸው ከቅርብ ጊዜ ወዲህ ይህ እጀባ መቋረጡ ምክንያት በተለይ ላለፈው አንድ ዓመት የጥቃት ሰለባ እየሆኑ መሆኑን ተናግረዋል። ከአሽከርካሪዎችና ከባለድርሻ አካላት ጋር ውይይት ያደረገው የመንገድ ትራንስፖርትና የሎጂስቲክስ ሚኒስቴር የአሽከርካሪዎቹን ቅሬታ ተገቢነት አረጋግጦ አስፈላጊውን የሕግ ማስከበር ስራ እንደሚሰራም አስታውቋል። ዘገባውን ያጠናቀረው መስፍን አራጌ ነው። ዝርዝሩን እንደሚከተለው ይዞታል።
ወይዘሮ እመቤት ጌትነት አዲስ አበባ ቃሊቲ ማረሚያ ቤት አካባቢ ነዋሪ መሆናቸውን ነግረውናል። የ17 ዓመት የትዳር አጋራቸውና የልጆቻቸው አባት አቶ ዘነበ ተሾመ የዛሬ ወር ገደማ ከጅቡቲ ወደ አዲስ አበባ በመምጣት ላይ ሳሉ አፋር ክልል ገዋኔ አካባቢ በደረሰባቸው ጥቃት ህይወታቸው ማለፉን ተናግረዋል።
የአደጋ ጊዜ ተጠሪ የሚል አክስት ፖሊስ ስልክ ነበር። እዛ ተደውሎ ትንሽ አደጋ ደርሶበታል ተብሎ በሚል ነው የተነገረው። እኛ ይመጣል በሚል ነው የጠበቁ ነው። ሆኖ ያገኘ ነው ግን ሌላ ነገር ነው። የሞተው በጥይት ምን የተባለ ግን 8 ሰዓት ምናምን ላይ ደውዬ አናግሬዋለሁ። ተሻግሬያለሁ ወጥቻለሁ ብሎኛል። 10 ሰዓት ደግሞ ልጆች ከትምህርት ሲመጡ ደውሎ አዋርቶት ወደ ገዋኔ እየደረስኩኝ ነው፣ ገዋኔ ልገባ ነው ምናምን ብሎ አውርቶናል። ከዛ በኋላ እንግዲህ ነገር ተፈጠረው።
ከባለቤታቸው ሞት በኋላ ልጆቻቸውን ይዘው በቤት ኪራይ መኖር እንደከበዳቸው ተናግረዋል።
ምን ልኖሩ ያው የሚያስተዳድረን እነሱ ተከራይተ ትኖራለ፣ ልጆች አሉ፣ የምንኖረው በሱ ነው። ለእኛ ጨለማ ነው። ልጆች ያው 2 አሉ፣ አሁን 3ኛ መንገድ ላይ ነው። በሱ ስለምንኖር ስራ የሚባል መሞጥችም ሰዎችም አላውቅም። እንዴት እንደማደርግም ከተወለደ በኋላ መተኛትም አለ፣ ከዛ በኋላ ማሳደግም አለ። ወጥቶ ካሰራ ምን አይነት ኑሮ እንደሚኖርም ብቻ ግራ ገብቶኛል።
ቤተሰብን የሚለያይ እንዲህ አይነቱ ጥቃት ይብቃ ነው የሚሉት ወይዘሮዋ።
የእኔ ቤት እንደተዘጋ የእኔ ቤት እንደተዳፈነ ብን ቤት የገባ ሰት በማንም አይግባር ብለው ለሌላዎችም ይሄ እንዲደርሳቸው አልፈልግም። በእኛ ልጅ ይብቃ፣ እሱ ሞት ብቻ ይብቃ ነው ብለው።
ከ25 ዓመታት በላይ በከባድ መኪና አሽከርካሪነት መስራታቸውን ገልጸው ስማቸውን ይፋ እንዳናደርግ የጠየቁን ሌላው አሽከርካሪ ጥቃትና ዘረፋው እየተባባሰ የመጣው ባለፈው አንድ ዓመት ውስጥ መሆኑን ተናግረዋል።
የዛሬ 7 ዓመት አንድ ሹፌር እንደዚሁ ገለው ገዋኔ ወጣ ብሎ ከዛ 3 ቀን ቆምን በየቦታው ከባድ መኪኖች፣ ሰዎቹም ተያዙ ተባለ። ከዛን ወዲህ እስከ ዛሬ ድረስ ሰላም ነበር መንገዱ። ሌትም ትሄዳለህ፣ ቀለም ትሄዳለህ። አሁን ይችን ደግሞ ከአመት በኋላ ስቃይ ሆነው ስቃይ መስፍኔ ስቃይ በ25 ዓመቴ ውስጥ ለአሁኑ አጋጥሞኝ አያውቅም።
በአንድ የደርሶ መልስ ጉዞ 2 ጊዜ ዘረፋ እንደተፈጸመባቸው እኚሁ አሽከርካሪ ተናግረዋል።
ከአዳይቱ ወደ 30 ኪሎ ሜትር እንደሄድኩኝ ያስቆሙ 5 ሰዎች ናቸው። 4ቱ መሳሪያ ይዘዋል፣ አንዱ መሳሪያ አልያዘም። ዳርና 2ቱ ወጥረው አስፋልቱን ይዘዋል፣ መሀል ላይ 2ቱ ይዘዋል። አንዱ ገብቶ ፈትሾ ወደ 5000 ብርና ሞባይሌን ልብሴን እንዳለ ወሰዱብኝ። በዛኛው በሁለተኛው ቢያጁ እንደገና ደግሞ ከአዳይቱ 13 ኪሎ ሜትር ላይ 4 ሰዎች ናቸው። 3ቱ መሳሪያ ይዘዋል፣ አንዱ መሳሪያ አልያዘም። እሱ ብር ፈታ ኪሴን ፈተሸ ሌላ ቃል ለካም ብር ብቻ ነው ወሰደብኝ ወደ 1500 ብር ነው ከኔ በኋላ ወደ 15 መኪና ነው የበፊተኛው ደግሞ ወደ 20 30 መኪና ይሆናል አስፈልፈው እየወሰዱ ለፊላሉ እየወሰዱ ለፊላሉ
በግለሰብ ባለ ሀብት መኪና ላይ ተቀጥረው ያገለግሉ የነበሩት የከባድ መኪና አሽከርካሪ የዘረፋውና የጥቃቱ አሳሳቢነት ስራቸውን እንዲያቆሙ እንዳስገደዳቸው ተናግረዋል
እስኪ መስከረም ድረስ አልሰራም ብዬ ያው ነው ስራ ፈትቼ ቁጭ ነው ያልኩ በዘረፋው ምክንያት አሁን ሰውየውም ሹፌር እየፈለገ ነው እኔም አልሄድም ብዬ ቁጭ ብያለሁ ምክንያቱም እጄ መዘረፍ አፋር ክልል አሁን በተለይ ከሚሌ እስከ ገዋኔ ድረስ ምንም መንቀሳቀስ አይችልም በአሁን ሰዓት በጣም ችግር ነው ይኸው ስራ ፈትቼ እኔ ራሱ ቁጭ ብያለሁ ምክንያቱም ሰርቼም ለነሱ ነው ከህይወቴም የሚበልጥ ነገር የለም ብዬ ትቻለሁ
አቶ ዳምነ ተሾመ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አመራር ሲሆኑ በመሳሪያ የተደራጁ ታጣቂዎች የከባድ መኪና አሽከርካሪዎቹ የሚጓዙበት መንገድ ላይ ጠብቀው ዘረፋ እንደሚፈጽሙ ይናገራሉ ባለፉት 2 ወራት ውስጥ 5 ሰዎች ሲገደሉ 3 ሰዎች ደግሞ የአካል ጉዳት እንደደረሰባቸው አቶ ዳመነ ጨምሮ ገልጸዋል የጥበቃው አለመጠናከርም ለዘረፋና ጥቃቱ መባባስ ምክንያት መሆኑን አስረድተዋል
የገንዘብ የደሞዝ ጭማሪ ምን ጠይቅበት ጊዜ አሁን አይደለም ሀገሪቱ ያለችበት ሁኔታ ስለማናቅ ነገር ግን መንግስት ጥበቃ ያድርግልን ድሮ ጥበቃ ይደረግ ነበር ሰራዊት መንገድ ላይ አለ እነዚህ ዘራፊ ኃይሎች ቢያንስ 5 ኪሎ ሜትር ከመንገድ ርቀት መሃል ላይ መሳሪያ ይዘው ከተገኙ እርምጃ ይወሰድባቸው ነበር በአሁኑ ሰዓት ግን በዛ አይነት ነገር የለም ከመንገዱ በፍንሹ 10 ሜትር ርቀት ላይ ነው ያሉት ይሄ ደግሞ ምን ፈጠረ እነሱን ወጥተው በየጊዜው ነው እየተጠበቁ እየገደሉ ንብረት እየዘረፉ የሚገኙ በትንሹ በዚህ 2 ወር ብቻ እስከ 5 አሽከርካሪዎች ተገድለዋል ከ3 እና 4 አሽከርካሪዎች በላይ እጃቸው በጊሌ ተቆርጠዋል ህክምና ላይ ያሉ አሽከርካሪዎች አሉ ባለፈው ራሱ ብዙ አንድ ሾፌር የሞተው ሾፌር 3 ልጆች ቤት ጥሎባት እሷ የኪራይ 6000 ብር የቤት ኪራይ ላይ ጥሏት ድንገት ሞተዛ ይሄን ሁሉ ተሸክመን ነው እኛ አሁን ይቻገር ላይ እየሰራን ያለ ነው ስለዚህ አሁን የሚመለከተው አካል ልዩ ጥበቃ እንዲያደርግልን እንጂ እኛ የገንዘብ የደሞዝ የምናምን ጥያቄ አይደለም ግን ነፍሳችን ቢያንስ ለልጆቻችን ሰርተን የምንገባበት ነገር ይመቻችልን ብለን ነው የምንጠይቀው
ማህበሩ አደረጃጀቱ ባይጠናከርም ችግሩን አስመልክቶ ተደጋጋሚ ጥቆማዎች መሰጠታቸውን ያመለከቱት አቶ ዳመነ የተወሰደ የማስተካከያ እርምጃ ባለመኖሩ ግን ችግሩ እንደቀጠለ አስተውሰዋል
ጉዳት እየደረሰብን ያለው በተለይ በአፋርና በሶማሌ ክልል አካባቢ ላይ ያሉ ማንነታቸው ያልታወቀ ዘራፊዎች ከጧት 11 ሰዓት ተኩል ጀምሮ እስከ 4 ሰዓት ድረስ አሽከርካሪን በመንገድ ላይ በመሳሪያ አስገድዶ በማስቆም በኪሱ ያለውንም መኪና ውስጥ ያስቀመጠውንም ንብረት እየዘረፉን ያሉት ይህንንም ደግሞ ለሚመለከተው አካል ሪፖርት አድርገናል ብዙ ጊዜ ያንን ግን ተመልካች አጥተናል
ለችግሩ አስቸኳይ መፍትሄ የማይሰጠው ከሆነ አሽከርካሪዎች የራሳቸውን አማራጭ ሊወስዱ እንደሚችሉ አያይዘው አሳስበዋል።
እኛ እንደ ሹፌር አመራር ለሚመለከተው አካል በቅድሚያ በደብዳቤ እናሳውቃለን ከዚህ በኋላ በደብዳቤ አሳውቀን መንግስት በዚህ አቅድ ጊዜ ውስጥ አግባብ የሆነ መልስ የማይሰጠን ከሆነና ሞት የማይቀር ከሆነ ግን ለስራ ማቆም የምንገደድ መሆን ነው። ሬሳችን ለልጆቻችን እየደረሰ ስለሆነ መንግስት ይህን ጥበቃ እንዲያደርግልን እንጠይቃለን። ከዛም በኋላ አልፎ ተርፎ ከሄደ ግን ከመሞት መሰንበት የሚባለው ነገር ስላለ ለልጆቻችን መቆየት ስለምንፈልግ ስራውን ትተን የመቆም ሳንስ ልንገባ የሚችልበት ነገር ሩቅ ላይ ሆን ይችላል። ሻገር በአሁን ካለችበት ሁኔታ ላይ እኛ ተጨምረን እሷን መልሰን ወደ ሌላ አዘቅቶት መክተት አንፈልግም። ነገር ግን አገሪቷ ያለው የመንግስት ኃይል ቢያንስ ጥበቃ አድርጎልን ብንሰራ ነው እንጂ የምንፈልገው እኛ ኢትዮጵያ የምትባለው እናት ሀገራችን ለመጉዳትም ሆነ በእሷ ላይ ጫና ለመፍጠር አንድም ቀን አስበን አናውቅም።
በሌላ በኩል ሐሙስ ሐምሌ 14 2014 ዓ.ም ቁጥራቸው እስከ 30 የሚደርስ የትራንስፖርት አገልግሎት የሚሰጡ ማህበራት አሽከርካሪዎች በጎ ፍቃድ አገልግሎት የሚሰጡ የጭነት አሽከርካሪዎች በትራንስፖርትና ሎጂስቲክ ሚኒስቴር ግቢ ከሚኒስቴር መስሪያ ቤቱና ከፌደራሉ ፖሊስ ኮሚሽን ከፍተኛ አመራሮች ጋር ውይይት ማድረጋቸው ታውቋል። አሳሳቢ ባሏቸው የጸጥታና የደህንነት ጉዳዮች እንዲሁም በሌሎች ተያያዥ ቁም ነገሮች ላይ ሰፊ ውይይት መደረጉን በትራንስፖርትና ሎጂስቲክ ሚኒስቴር የህዝብ ግንኙነትና የኮሙኒኬሽን ጉዳዮች ስራ አስፈጻሚ ታጠቅ ነጋሽ ለአሜሪካ ድምጽ አስረድተዋል።
የትራንስፖርትና ሎጂስቲክስ ሚኒስቴር ዲኤታዎች ክቡር አቶ በሮ ሀሰንና አቶ ደንጌ ቦሩ መድረኩን መርተዋል። ከፌደራል ፖሊስም ኮሚሽነር ማሾ እንዲሁ መድረኩ ላይ ነበሩ። የጭነት ትራንስፖርት አገልግሎት ላይ የተሰማሩ እነዚህ ማህበራትና አሽከርካሪዎች በተለይ ከጅቡቲ ወደ የሚመጡ ወደ መሀል ሀገር የሚመጡ የተለያዩ ሸቀጦችን የተለያዩ ቁሳቁሶችን በማመላለስ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። በቅርቡ ለገበሬዎቻችን የደረሱ ማዳበሪያዎችን በማመላለስ ሂደት ውስጥ በዘመቻ የሰራነው ስራ ላይ እነዚህ የጭነት ትራንስፖርት አገልግሎት ሰጪ አሽከርካሪዎችና ማህበራት እጅ እጅግ በጣም ከፍተኛ የሆነ ግልጋሎት ሰጥተውናል። ስለዚህ እነሱ በተቀሰቱት ልክ በየአካባቢው የሚደርስባቸውን እንግልት የሚደርስባቸውን ወከባና አንዳንድ ህገወጥ ድርጊት የሚፈጽሙ አካላትን እንድንቆጣጠር ጥያቄ ነው የቀረበው።
ከከፍተኛ አመራሮች የተሰጠውን ምላሽ ሲያብራሩም
የፌደራል ፖሊስ በተጠቀሰው ልክ ያሉ ችግሮችን በታች ድረስ ወርዶ ችግሮቹን ፈትሿል። በእርግጥም የተባሉ ችግሮች እንደውም አሽከርካሪዎቹ ከገለጹት በላይ ችግሮች እንዳሉ የፌደራል ፖሊስ ኮሚሽን እንደደረሰበት እንዲሁ ከመድረኩ ተነስቷል። ስለዚህ ችግሩን ለመፍታት ደግሞ በየክልሎቹ ባሉ የጸጥታ መዋቅር በተከታታይነት ያለው ስራዎች እየተሰሩ ቆይቷል። ችግሮቹን ለመፍታትም ከቀበሌም ከወረዳም ከዞንም ጭምር ያሉ የጸጥታ መዋቅሮችን በመጠቀም ዘርፈ ብዙ ስራዎችን እየተሰራ ይገኛል። ስለዚህ በአጭር ጊዜ ውስጥ እነዚህን ችግሮች ለመፍታት እንቅስቃሴ እናደርጋለን የሚል በፌደራል ፖሊስ በኩልም መረጃ እንደዚህ ተሰጥቷቸዋል። በትራንስፖርትና ሎጂስቲክስ በኩል በቀጣይ አሽከርካሪዎችን የማመስገን መድረክም እንደሚኖር ተጠቅሷል። አሽከርካሪዎች ባሉበት ቦታ ወርዶም እንደዚሁ ሄዶ አይቶ ችግሮቻቸውን መፍታት ላይ በቀጣይ እንደሚሰራም እንደዚሁ አቅጣጫዎች ተቀምጠዋል። ትራንስፖርቱ አካባቢ ምንም አይነት ችግር እንዳይከሰት ለማድረግ ከጸጥታ መዋቅሩ ጋር በቅርበት የመስራት ከአሽከርካሪዎች ጋር ከማህበራት ጋር ከበጎ ፈቃድ አገልግሎት ከሚሰጡ አሽከርካሪዎች ጋር በቅንጅት ሆኖ የሚከሰቱ ችግሮችን ለመቅረፍ የችግሩ ፈጣሪዎችንም በቁጥጥር ስር አውሎ በህግ አግባብ እንዲጠየቁ ለማድረግ ስራ እንሰራለን የሚል ጥቅል ሀሳብ ነው የተነሳው።
በተለይ በአፋር ክልል ከሚሌ ገዳማይቱ፣ በሶማሌ ክልል ደግሞ ከድሬዳዋ ደወሌ ተደጋጋሚ ጥቃቶች እንደሚፈጸም አሽከርካሪዎች አስታውሰው በእነዚህ አካባቢዎች ላይ ትኩረት እንዲሰጥ ጥሪ አስተላልፈዋል። ከጅቡቲ ወደ በአፋርና በሶማሌ ክልሎች ተሸጋግረው ወደ መሀል የኢትዮጵያ ከተሞች የሚገቡት ከባድ ተሽከርካሪዎች በቀን ከ1000 በላይ ይገመታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕሳችንን ነበረ። ወደ መጽሔቱ ዝግጅት እንሻገራለን። በመጽሔቱ ዝግጅታችን ወደ ትግራይ ክልል ነው የምንወስዳችሁ። በዩናይትድ ስቴትስ ዩጂን ኦሪገን ላይ የተካሄደ ባለው 18ኛው የዓለም አትሌቲክስ ሻምፒዮና በሴቶች ማራቶን ለኢትዮጵያ ወርቅ ሜዳሊያ ያመጣችው አትሌት ጎቴቶም ገብረስላሴ እናቷ መልእክት ልከዋል። አትሌቷ ተወልዳ ባደገችበት እንደርታ ወረዳ የሚገኙት ወይዘሮ በረሂቱ ካሳን ያነጋገራቸው ሙልጌታ አጽባህ ነው፣ እንደሚከተለው ይቀርባል።
በትግራይ ክልል እንደርታ ወረዳ ማይቀያህ በምትባል መንደር አትሌት ጎቶይቶም ገብረስላሴ ባደገችበት ቤት ወላጅናቷ ወይዘሮ ብርሄይቱ ካሳ አግኝተን አነጋግረናቸዋል። የማራቶን ውድድር እንዳሸነፈች ውድድሩ በተካሄደበት ዕለት ማታ 4 ሰዓት ነው የሰማሁት ብለዋል።
እኔ ግን የሰማሁት 4 ሰዓት ሌሊት ነው የሰማሁት። በቴሌቪዥን በቲኤምኤች ሲተላለፍ እንዳሸነፈች ሰማሁትና ስዋ ብትጠየቅ ወላጆቼ ይደሰት ነበር፣ እንደ ኢትዮጵያ ሕዝብ ወላጆቼ ድማ እንዲደሰት ነበር ስትል ድማ እኔ ከስዋ ጋር አለቀስኩ። በጣም ተደስት ያለው ግን መደሰቱ ግማሽ ነው። ግማሽ ለቴ ስታሸንፍ ቀጥታ ስትድውል ነበር። በፊቱ ከዚህ በፊት የነበረው ውድድር ቀጥታ ነው የምትድውል ነበረች፣ በስልክ ነው የምንገናኝ ነበር። አሁን ግን 2 ዓመት እዚህ ግን ትወዳደርም በቴሌቪዥን ነው የምንሰማው እንጂ በስልክ አንሰማ።
በትግራይ ክልል የቴሌኮሙኒኬሽን አገልግሎት ባለመኖሩ ከልጃቸው አትሌት ጎቴቶም ጋር በስልክ እንደማይገናኙ የተናገሩት ወይዘሮ ብርሄቱም ከ7 ወራት በፊት በክልሉ አዋሳኝ አካባቢ ሂደው አንድ ጊዜ ልጃቸው በስልክ ማግኘታቸው ነው የተናገሩት።
አላማጣ ሄጄ በ7 ወር በፊት ነው የተገናኘ፣ በስልክ ነው የተገናኘ። ከዛማ በድምጽ ነው የምትልከው ሰዎች አድርጋ በድምጻችሁ እሰማለሁ ስትል እኛ ደማ ድምጽ እንልክ፣ እሷ ደማ በድምጽ ነው የምንሰማ።
አትሌት ጎቴቶም ገብረስላሴ ኢትዮጵያ ወክላ በዓለም ሻምፒዮና በማራቶን የወርቅ ሜዳሊያ ያስገኘች ሲሆን ቤተሰቦቿ የምትወድነች ያሉት ወላጅ እናቷ በዚህ ከባድ ጊዜ ማሸነፍ መቻሏ ጠንካራነቷ የሚያሳይ ነው ብለዋል።
ሁሉም ተሸክማ ናፍቆትም ሁሉ ተሸክማ እዚ መድረስዋ በጣም ነው የምትደሰትኩ። እዚ መድረስዋ በጣም ነው ደስ ያለኝ። እዚ የእግዚአብሔር ፍቃድ ነው እንጂ ቤተሰቡ ሳይጋን እዚ መድረስዋ እኔ በጣም ደስ ይለኛል።
በልጅነቷ ጎተይቶም ጋዜጠኛ እንድትሆን ነበር ምኞቴ ሲሉም ወይዘሮ ብርሄይቱ ስለ ልጅነቷ እንዲህ አወራሉ።
ከሚደሰት ደስታለች፣ ከሚያዝ እንደማታዝናለች። ተጫዋት ጠንካራ ነው የነበረችው ጎተይቶ። አትሌት የገባችው ደግሞ ከትምህርት ቤት ነው። በልጅነቷ ተጽዕኖ ያሳድር የነበረው ቆምጣ ስር ስታድርግ፣ ይሄ ቆምጣ ስር ምን ያድርግላታል? ይሄ የወንዶች ነው፣ ለምንድን ነው እንደዚህ የምታድርግ ስትባል ነበር። እኔ ግን ይሄ ልጄ ጠንካራ ናት፣ ከህፃንነትዋ ጠንካራ መሆኗ አውቄ የፈለገችው ታድርግ እያልን ነው እዚህ የደረሰችው። ጠንካራ ስለሆነች በእግዚአብሔር ፍቃድ ሆነ እኔ ጋዜጠኛ ትሆናለች ነው እሱ ነው የሚመኘው የነበርኩት። ጋዜጠኛ ትሆናለች ልጄ የተማረችው ምሽት እንደገና ትደግማለች እያልኩ ልጄ ጋዜጠኛ ትሆናለች ነው የሚል የነበርኩት።
ለናፈቀዋት ልጃቸው መልእክት አለኝ ያሉት ወይዘሮ በርሄቱም ሰላም እንዲሰፍንም ተመኝተዋል።
ጎተይቶም ልጄ ከህፃንሽ ነሽ ጎተይቶም፣ ከህፃንነትሽ ጀምሮ ነው የእኔ ክብር የምትሰጥኝ ሞ ጎተይቶም ልጄ ያንቺ ልጅ ለመሳብ ነው እኔ የሚመንጀውና አይዞሽ፣ ደስ ይበልሽ፣ ለመጋናኘት ያብቀን። ነገ ይነጋል፣ ሰው ለሰው ይጋነኛል፣ ይነጋልና አይዞሽ በርቲ። የኔ ምኞት ሰላም ሆኖ ከህዝቤ ጋር ከህዝቤ እንደ ህዝቤ እኔ ደማ እንደ ህዝቤ ሰላም ሆኖ ውልድም ወላጅም ወላድም ሁሉ ለማጋነኝ ነው እኔ የሚመኘው። ወቴቱም ይሁን ከሌሎቹ ልጆቼ ከወልዱም ከሸፈናም ከሁላቸውም ከሁሉ ቤተሰብ ከሁሉ ቤተሰብ ለመገናኘት እኔ ሰላም ቢሆን ነው ምኞቴ የሚገልጸው።
ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
አሁን ደግሞ በተከታዩ ዘገባችን ወደ አፋር ክልል እንውሰዳችሁ። የሰሜን ኢትዮጵያ ጦርነት በቁጥጥር ስር የነበሩ ከተሞችን ሁሉ ሙሉ ለሙሉ ሲያወድም በሚሊዮን የሚቆጠሩ ሰዎችን ደግሞ ከመኖሪያ ቀያቸው አፈናቅሏል። አሁን ከሰሜናዊው የአፋር ክልል ገጠር ከተሞች የተፈናቀሉ 295,000 የሚጠጉ ሰዎች ወደ መንደራቸው መመለስ ተጀምሯል። የተባበሩት መንግስታት ድርጅት ነው ይህንን ያስታወቀው። ወደ ቤታቸው የተመለሱ አንዳንድ ነዋሪዎች ሕይወታቸውን እንደገና ለመጀመር ጥረትም እያደረጉ ነው። ሄነሪ ዊልከንስ ከአፋር ክልል ያደረሰን ዘገባ ነው። ስምንሽ የቆየ እንደሚከተለው ታቀርበዋለች።
በሰሜን ኢትዮጵያ አፋር ክልል ተራራማ ስፍራዎች የሚገኘው ኮናባ ወረዳ እስከ ሚያዝያ መጨረሻ ድረስ በትግራይ ኃይሎች ቁጥጥር ስር ነበር። የአካባቢው ነዋሪዎች አሁንም ድረስ ክልሉን ከትግራይ ጋር በሚያዋስኑ ተራራዎች ላይ የሰፈሩትን የትግራይ ኃይሎች ማየት ይችላሉ። አብዛኛው የከተማው ክፍል አሁንም ባዶ ቢሆንም ከህወሓት ጋር ተሰልፈው የነበሩ ኃይሎች ያፈራረሱትን ከተማ ጥለው መሄዳቸውን ተከትሎ ግጭቱን ሸሽተው የተሰደዱ አንዳንድ ነዋሪዎች ቀስ በቀስ መመለስና ህይወታቸውን እንደገና ለመጀመር ጥረት እያደረጉ ነው። ከነዚህ መካከል አንዱ የአካባቢው አስተዳዳሪ የሆነው መሐመድ አብዱላ መሐመድ አንዱ ነው።
አመሰጋሪ ሆኗል። ያው እንዳልኩ በቤት ላይ ምግብ የሚያብስሉበት እቃዎች የለም። ጠቅላላ አሁን ህዝቡ ተመልሷል። እንዳለ ከሰመራና ሩቅ ቦታ ከሄዱ ውጭ ያሉ ሰዎች ወደ ቤታቸው ተመልሷል። ግን ማንጠፊያ የላትን አብዳ የሚባል የአፋር አርብቶ አደር እንትን ልማት ማህበር የሚባለው ይህንትን አብዳ እርዳታ አምጥቶት ነበር። እሱ እርዳታ ነው ያለው። እሱ እርዳታ ደግሞ የጀርመን ነው። ላጋሹ ጀርመን መንግስት ነው። ከተማ ላይ ታያላችሁ። ከሱ ውጭ ምንም የሚበላ ነገር የለም።
የተባበሩት መንግስታት ድርጅት እና የአካባቢው ባለስልጣናት እንዳስታወቁት በአፋር ክልል በተካሄደው ግጭት ምክንያት ቤት ንብረታቸውን ጥለው ተሰደው ከነበሩ ወደ 300,000 የሚጠጉ ሰዎች መካከል ወደ 295,000 የሚሆኑት ከቅርብ ሳምንታት ወዲህ ወደ ቤታቸው መመለስ ጀምረዋል። ስቲና አብደላ ለምሳሌ በሰኔ ወር ከልጇ ጋር በቅርብ ወደሚገኘው ፑርሃሌ ከተማ ተመልሳለች።
መጋለም ሀሪን የረደ ህወሀት ወደ ከተማው ሲገባ ራሳችንን ለማዳን ለቀን ወጣን። የነበረንን ንብረት ከብቶቻችንና ቤታችንን ጥለነው ነው የሄድነው። ማንንም የሚረዳን ማግኘት አልቻልንም። ስለዚህ ጥለን ሄድን። አሁን ግን ስንመለስ ሁሉም ነገር የለም። መስረቅ የቻሉትን ሁሉ ይዘውት ሄደዋል። የቀረውን ቤቶች ሳይቀር አፈራርሰዋል።
የአካባቢው ሐላፊዎች የተቃጠሉትንና የተዘረፉትን መኖሪያ ቤቶች እንዲሁም የንግድ ስፍራዎች ለአሜሪካ ድምጽ እየተዘዋወሩ አሳይተዋል። በአፋር ክልል በሲቪሎች መኖሪያዎች ላይ የደረሰውን ውድመት በተመለከተ ከህወሓት ምላሽ ለማግኘት ያደረግነው ጥረት ባይሳካም ከዚህ ቀደም ሲቪሎችን ኢላማ አድርገዋል መባላቸውን ግን አስተባብለዋል። በአፋር ክልል የኢሬፕቲ ከተማ አስተዳዳሪ እንደሚሉት የመሰረተ ልማት ውድመት በህብረተሰቡ ላይ ከፍተኛ ችግር አድርሷል።
አው መብራት ኔትወርክ የለም፣ ወተር ሞተርስም የለም፣ ወይ ሞተርም ጤና ጣቢያ ሶላር ነበርኛ መብራት ሲጠፋ ላብራቶሪ ምናምን የሚሰራበት ሶላርም ወስዷል። የግለሰብ በማህበራት በተለያዩ ማህበራት ንብረት ነበር። እዚህ ማህበራዎች ነበርንኛ ወደ 10 ምናምን ማህበሮች ነበሩ፣ የተለያዩ ማህበሮች ነበር። የማህበሩ እዚህ አካባቢ ላይ ብዙ ስራ ይሰራ ነበር ለገበያ ይቃ መቅረብ።
በበረሃሌ ከተማ ደግሞ የህክምና አገልግሎቶች ኢላማ በመደረጋቸውና በመውደማቸው አገልግሎት መስጠት እንዳልተቻለ አስተዳዳሪው አቶ ከድን ሁሴን ይገልጻሉ።
አወላሌ ከተሰይ ያነማ አፊያት ሐደሉ ተባንኬስ ልህጠቅተን
በጤና ተቋማት ላይ ከፍተኛ ጉዳት ነው የደረሰው። ለህብረተሰቡ አገልግሎት ይሰጡ የነበሩ ወደ 16 የሚጠጉ የጤና አገልግሎቶች በአጠቃላይ ወድመዋል።
ህወሓት ወደ አፋር ክልል የገባው መንግስትና የአፋር ክልል አስተዳደር በሰብአዊ እርዳታ ላይ የጣሉትን እገዳ ለመስበር እንደሆነና እርዳታ ወደ ትግራይ እንዲገባ የሚያስችል የተኩስ ማቆም ስምምነት ከተደረሰ በኋላ ጥሎ መውጣቱን ይገልጻል። ይህ በእንዲህ እንዳለ በትግራይ ላይ ተጥሎ የነበረው የሰብአዊ እርዳታ ማዕቀብ እንዲሁ የህክምና አገልግሎት ትልቅ ችግር እንዲሆን ያደረገ ሲሆን ሆስፒታሎች እንዲዘጉ ሆነዋል። በተባበሩት መንግስታት ድርጅት ስር የሚንቀሳቀሰው ዓለም አቀፍ የስደተኞች ድርጅት ወይም IOM እንደሚለው በአፋር ክልል ወደ መኖሪያ ስፍራቸው እየተመለሱ ያሉ ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ጋዜጠኞች ወደ ትግራይ ክልል እንዲገቡ ባይፈቀድም የሰብአዊ ሁኔታው በተመሳሳይ መልኩ ተስፋ አስቆራጭ እንደሚሆን ሁኔታዎች ያመለክታሉ። የምግብ እርዳታ በክልሉ እየተከፋፈለ መሆኑን የዓለም ምግብ ፕሮግራም ባለፈው ሳምንት ቢያስታውቅም መንግስት በነዳጅ ላይ የጣለው ማዕቀብ ምግብ ወደ ገጠራማ ስፍራዎች ለማከፋፈል የሚደረገውን ጥረት አዳጋች ያደርገዋል።
ዘጋቢዎቻችንን አመስግነን ወደ ተከታዩ ዘገባችን ደግሞ እንወሰዳችሁ። በዓለም አቀፉ የኮቪድ-19 ወረርሽኝ ወቅት በዓለም ዙሪያ በአንዳንድ የአፍሪካ አካባቢዎችም ጭምር የኢንተርኔት ላይ ንግድ ወይም ኢኮሜርስ እንቅስቃሴ ደርቷል። የኢንዱስትሪው ተንታኞች የኢንተርኔት ላይ ግብይት በቀጣዮቹ 3 ዓመታት ውስጥ አሁን ካለበት ደረጃ ከግማሽ የሚበልጥ መጠን እንደሚያድግም ተንብየዋል። ይህ የንግድ ዘርፍ በአህጉሪቱ ሊኖረው የሚችለውም አቅም ፈታኝ የሚያደርጉ ብዙ ነገሮች መኖራቸውን ጠቅሳ ሊንዳ ጊፍታሽ ከጆሃንስበርግ ያጠናቀረችውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች።
ጆሃንስበርግ ከተማ ውስጥ የሚገኘውን ሼፖ ጂንስ የተባለውን የጂንስ አልባሳት አምራች ኩባንያ የመሳሰሉ አነስተኛ የንግድ ድርጅቶች እየደራ ይሄዳል ተብሎ በሚጠበቀው የኢንተርኔት ግብይት ይበልጡን ለመሳተፍ እየተዘጋጁ ናቸው። አንዳንዶቹ የአፍሪካ አካባቢዎች ይህ የኢንተርኔት ግብይት በየዓመቱ በሁለት አሃዝ ያደገ ሲሆን በአሁኑ ጊዜም የተገልጋዮቹ ቁጥር ከ334 ሚሊዮን አልፏል። የገበያ መረጃ አጠናቃሪ የሆነው ስታቲስታ የተባለው ድርጅት ባደረገው ትንበያ መሰረት የኢንተርኔት ላይ ግብይት ማደጉን እየቀጠለ ይሄዳል። እናም እንደ አውሮፓውያን አቆጣጠር በ2025 ማለትም ከ3 ዓመታት በኋላ በዚህ ግብይት የሚጠቀሙ ሰዎች ቁጥር ከ519 ሚሊዮን እንደሚያልፍ አመልክቷል። የጂንስ አልባሳት አምራች ነጋዴው ሼፖ መሃላላ ይህ ቢሆን ምንም አይገርመኝም ይላሉ።
እንደ እውነቱ ከሆነ ሼፖ ድሮ ገና አንድም መደብር ሳንከፍት ንግዱን የጀመረው ማህበራዊ መገናኛ ላይ ነው። ስለዚህ ዩዘር ያደገ እንደሚሄድ ከመጀመሪያው አቀናንስቼ አይቻለሁ።
ሼፖ ጂንስ የንግድ እንቅስቃሴዎች ተዳክመው የነበረበትን የኮቪድ-19 ዓለም አቀፍ ወረርሽኝን ወቅት ተቋቁሞ ሊወጣው የቻለው በኢንተርኔት ሽያጩ አማካይነት ነው። መደብሮች መከፈት ከጀመሩም ወዲህ ቢሆን የኢንተርኔት ገበያተኛው ቁጥር አልቀነሰም። ለዚህም ምክንያቱ ይላሉ የዘርፉ አዋቂዎች በዋናነት በአህጉሪቱ ዙሪያ የኮምፒውተር አገልግሎትም ጭምር የሚሰጡ ስልኮች ስማርትፎን የሚባሉቱ ተደራሽነታቸው እየተስፋፋ መሆኑ ነው። መርሲ ኢምፒኒጋንጂራ በጆሃንስበርግ ዩኒቨርሲቲ የሸማቾችና ተገልጋዮች ጥናት እና ትንተና እንዲሁም የመረጃ ስርዓቶች ትምህርት ቤት ዳይሬክተር ናቸው። ሲያስረዱ
Internet penetration was low in the early years of
በበይነ መረብ የሚካሄድ ንግድ በተጀመረባቸው በመጀመሪያዎቹ አመታት የኢንተርኔት አገልግሎት ተደራሽነቱ ዝቅተኛ ነበር። አሁን ግን የተንቀሳቃሽ ስልክ አገልግሎት ስላለ ሁኔታውን ቀያይሮታል። ከ80% የሚበልጠው የአህጉሪቱ ህዝብ የተንቀሳቃሽ ስልክ ተጠቃሚ ነው። በመሆኑም በኢንተርኔት የሚፈልጉትን ነገር እንዲያገኙና ግብይታቸውንም እንዲያከናውኑ አስችሏቸዋል።
አፍሪካ ውስጥ የዲጂታል ወይም የኢንተርኔት ግብይት እንቅስቃሴን የሚያሰናክሉ ሌሎች ተግዳሮቶች ወደፊትም እንደሚኖሩ ተንታኞች ሳይገልጹ አላለፉም። ብዙ ሰዎች የባንክ አገልግሎት ስለማይጠቀሙ በኢንተርኔት አማካይነት ክፍያ መፈጸምን አዳጋች ያደርገዋል። ሸማቾች የገዟቸው ንቃዎች መላክን በሚመለከት ደግሞ አፍሪካ ውስጥ የተለመደው የፖስታ አላላክ እንቅስቃሴ ዝግተኛና ቅልጥፍና የጎደለው መሆኑ ሌላው ችግር ነው። በሌላ በኩል የፖስታ ቤት አገልግሎቱ አስተማማኝ አለመሆኑ አዳዲስ የፖስታና ጥቅል ማጓጓዣ ኩባንያዎች ብቅ እንዲሉ እድል ፈጥሯል። ክሬግ ፒቸርስ ደቡብ አፍሪካ ውስጥ የሚገኝ ዘ ክሪየር ጋይ የተባለ የዕቃ አጓጓዥ ኩባንያ የሥራ እንቅስቃሴ ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
The postal service is not that convenient. So if you look at the number of couriers
የፖስታ አገልግሎቱ ይህን ያህል አመቺ አይደለም። ይህን በመሆኑ ብዙ አገልግሎቱን የሚሰጡ ሌሎች ብዙ አማራጮች ተፈጥረዋል። ከኢንተርኔት ላይ ግብይት እድገት ጋር ተያይዘው የመጡ ኤሌክትሮኒክ የጥቅል መቀበያ ሳጥኖችን የመሳሰሉ አዳዲስ የፈጠራ ውጤቶችንም ማስገባት ጀምረናል።
በአሁኑ ጊዜ በኢንተርኔት የሚገበዩ አፍሪካውያን ቁጥር እየተበራከተ ነው። ስለ ዘርፉ የሚያውቁ ባለሙያዎችም እንዲሁም የጂንስ አልባሳት ነጋዴው ሴፖ መሆላል እንደሚሉት አካል ወደ ሱቅ ሄዶ አይቶ የሚፈልጉትን በመግዛት የሚሰጠውን እርካታ ተክቷል ማለት ግን አይደለም። ሴፖ መሆላላ ሲያስረዱ
From a growth perspective, I think our stores are
pretty ከእድገት አኳያ ካየ ነው በአሁኑ ወቅት ከኢንተርኔት ግብይቱ ይልቅ መሬት ላይ በአካል ያሉት መደብሮቻችን የበለጠ ገበያ አላቸው። ሱቅ ውስጥ ሲሆን ሰው በአካል መጥቶ ምርቶቻችንን ነክቶ አይቶ የሚፈልገውን ይመርጣል። የተለየ ምርት የሚፈልጉ ገበያተኞችንም እንደፈለጋቸው ለማስተናገድ እድል ይሰጠናል።
ምንጊዜም ቢሆን የሚፈልጉትን ነገር በአካል ወደ ሱቅ ሄደው መግዛትን ብቻ የሚመርጡ ሰዎች እንዳሉ የታወቀ ቢሆንም ይህ የኢንተርኔት ግብይት ለአነስተኛ የንግድ ድርጅቶች አዳዲስ ደንበኞችን የሚስቡበት እድል ከፍቶላቸዋል።
ወደ ሁለተኛው አጋማሽ ዝግጅታችን ከመላፋችን በፊት አንድ የመጨረሻ ዘገባ አለን። የጥር 6ቱ ኮሚቴ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ ምክር ቤት ላይ ጥቃት በደረሰበት ወቅት በእያንዳንዷ ደቂቃ ያደረጓቸውን ድርጊቶች አስመልክቶ የተካሄደውን ምርመራ ለሕዝብ ያሰማበትን የመጀመሪያ ዙር ሂደት ትላንት ሐሙስ አጠናቋል። ምርመራው በትራምፕ ድርጊቶች ዙሪያ በቀድሞ የዩናይትድ ስቴትስ ፕሬዝዳንት ማለት ነው አዳዲስ መረጃዎችን ያወጣ ሲሆን የምክር ቤቱ ዘጋቢያችን ካትሪን ጂፕሰን በዚህ ዙሪያ ያደረሰችንን ዘገባ ስመኝሽ ቆየ ታቀርባለች።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት የነበሩት ዶናልድ ትራምፕ ስርቆቱን እናስቁም በሚል በተጠራው ሰልፍ ላይ ባደረጉት ንግግርና ደጋፊዎቻቸው ከሀገሪቱ ምክር ቤት ለቀው እንዲወጡ በተቀዳ ድምጽ ባስተላለፉት መልእክት መካከል 187 ደቂቃዎች ተቆጥረዋል።
The President of the United States, who was bound by
በህገ መንግስቱ ለመገዛት ቃለ መሐላ የፈጸሙትና ህግ የማስከበር ግዴታ ያለባቸው የዩናይትድ ስቴትስ ፕሬዝዳንት የዲሞክራሲያችን መሰረትና ሰላማዊ የስልጣን ሽግግር ጥቃት ሲደርስበት ምንም አይነት እርምጃ አልወሰዱም።
ህዝብ በተከታተለው ምርመራውን የመስማት ሂደት በኮሚቴ ውስጥ የተካተቱት 7 ዲሞክራቶችና 2 ሪፐብሊካኖች እንዳሉት ትራምፕ የዩናይትድ ስቴትስ ምክር ቤት ላይ የተቃጣውን ጥቃት ማስቆም አለመቻላቸው ብቻ ሳይሆን ሁከት ፈጣሪዎቹ የምርጫ ድምጽ ቆጠራውን እንዲቀለብሱ በንቃት አበረታተዋል ሲሉ ከሰዋቸዋል።
The mob was accomplishing President Trump's purpose.
ወራሪዎቹ የፕሬዚደንት ትራምፕን አላማ ነበር የሚያስፈጽሙት። ስለዚህ ጣልቃ አልገቡም። ፕሬዚደንት ትራምፕ ንግግር ያደረጉበትን ስፍራ ለቀው ከወጡ በኋላ ወራሪዎቹን ወደ ቤታቸው እንዲሄዱ እስከነበሩበት ጊዜ ያለውን 187 ደቂቃ እርምጃ አልወሰዱ። ምርጫቸው ምንም አለማድረግ ነበር።
ትራምፕ ኮሚቴውን ሚዛናዊነት የጎደለውና ኢፍትሃዊ ነው በማለት ተችተዋል። ሆኖም በምክር ቤቱ ላይ በደረሰው ጥቃት ምክንያት ስራቸውን የለቀቁት የግል አማካሪዎቻቸው ሐሙስ ዕለት በሰጡት የምስክርነት ቃል ትራምፕ በዋይት ሃውስ ተቀምጠው ጥቃቱን በቴሌቪዥን ይከታተሉ እንደነበርና በጥብጡን ለማስቆም ፈቃደኛ እንዳልነበሩ ተናግረዋል። ሳራ ማቲው የቀድሞ የዋይት ሃውስ ምክትል የፕሬስ ጸሐፊ ነበሩ።
ፕሬዝዳንቱ መግለጫ ማውጣትና ለአሜሪካ ሕዝብ ንግግር ማድረግ ቢፈልጉ ኖሮ ወዲያውኑ ካሜራ ፊት መሆን ይችሉ ነበር።
ከዛ ይልቅ ትራምፕ ምክትል ፕሬዝዳንታቸው ማይክ ፔንስ የምርጫ ውጤቱን ባለመቀልበሳቸው ያደረሱባቸውን ቅሬታ ገልጸው በትዊተር ገጻቸው ላይ ጻፉ። ተቀርቶ በቀረበ የምስክርነት ቃል የዋይት ሃውስ አማካሪዎች ትራምፕ ጦር አመራሮችንም ሆነ የህግ አስከባሪዎችን ጠርተው ጥቃቱ እንዲቆም ለማድረግ ምንም ሙከራ አለማድረጋቸውን ገልጸዋል።
ትራምፕ እባካችሁ የምክር ቤቱን ፖሊሶች ድጋፍ አድርጉላቸው ሲሉ ብቻ ነው ትዊት ያደረጉት። የኛ ደጋፊዎች ናቸው፣ ምንም ጉዳት አታደርሱባቸው አሉ። ያ እርሱ ብዙ ይናገራል፣ ግን ያልተናገሩት ነገር የምክር ቤት አባላቶቹ ላይ ምንም ነገር እንዳታደርጉ አላሉም።
ከጥቃቱ በኋላ ባለው ቀንም ቢሆን የተቀዳው ንግግራቸው እንደሚያሳየው ትራምፕ ብጥብጡን ማውገዝ አልቻሉም ነበር።
ምርጫው አብቅቷል ማለት አልፈልግም። ማለት የምፈልገው ምክር ቤቱ ምርጫው አብቅቷል ሳይል ውጤቱን ማጽደቁን ነው።
What did President Trump spend his time doing that afternoon?
ፕሬዚዳንት ትራምፕ ያን ከሰዓት ምን ሲያደርጉ ነው ያሳለፉት? መጀመሪያ መመገቢያ ክፍል ተቀምጠው ነበር። ከዛ ሴኔተሮችን እየደወሉ ውጤቱን ማጽደቁን እንዲያዘገዩ ሲያበረታቷቸው ነበር።
ኮሚቴው የምርመራ ውጤቱን የማሰማት ሂደቱ በዚሁ እንዲጠናቀቅ አቅዶ የነበረ ቢሆንም ምክትል ሊቀመንበር የሆኑት ሊዝ ቼኒ አዳዲስ መረጃዎች እየመጡ በመሆናቸው ስራቸው እስከ መስከረም ድረስ ሊቀጥል እንደሚችል ገልጸዋል።
Donald Trump made a purposeful choice to violate his oath.
Donald Trump በህግ አስከባሪዎች ላይ የተፈጸመውን ሁከት ችላ ለማለት ሲፈልጉ የገቡትን መሐላ ዘንግተዋል። በህገ መንግስታዊ ስርዓታችን ላይ ስጋትን ፈጥረዋል። እንደዚህ አይነት ድርጊት ይቅርታ የሚያሰጥ አይደለም። በምንም መልኩ መከላከል የማይቻል ነው።
የጥር ስድስቱ ኮሚቴ ትራምፕን በምንም አይነት ወንጀል የመክሰስ ስልጣን የለውም። ሆኖም የሰበሰባቸውን መረጃዎች ለዩናይትድ ስቴትስ ፍትህ ሚኒስትር
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ ዝግጅታችንን ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበረልን ይገኛል። አሁን ለሁለተኛው አጋማሽ በቀዳሚነት ወደ ያዝነው ዘገባ ነው የምንወስዳችሁ። እንግዲህ ሳምንቱ ሙሉ ስንል እንደቆየ ነው ሁለተኛውን አጋማሽ ዘገባችን ከምሽቱ 3:30 ላይ ነው የምንጀምረው። ነገር ግን በርከት ያሉ ቅንብሮች ስለነበሩን ሰዓታችንን ወስደናል። ለሱም ይቅርታ ጠይቀን በመጀመሪያ በቀዳሚነት ወደ ያዝነው ዘገባ እናልፋለን። ፍርድ ቤት ጉዳይን የተመለከተ ይሆናል። የፍትህ መጽሔት ማኔጂንግ ዳይሬክተር እና ባለቤት ተመስገን ደሳለኝ በእስር ላይ እንደሚገኝ መዘገባችን ይታወሳል። ተመስገን ባቀረባቸው ሁለት የመብት ጥያቄዎች ላይ ውሳኔ ለመስጠት ፍርድ ቤት ትላንት ተሰይሞ ለሐምሌ 18 ቀጠሮ መስጠቱን ጠበቃው ተናግረዋል። በሌላ በኩል የጋዜጠኛ ተመስገን ጠበቃ አቶ ሄኖክ አክሊሉ የጋዜጠኛውን የዋስትና መብት በተመለከተ ከትላንት በስቲያ የነበረውን የችሎት ውሎ በድጋሚ እንዲያብራሩልን ጠይቀናቸዋል። በተለይ ከመከላከያ ሰራዊት ጋር በተያያዘ ለአሜሪካ ድምጽ የተናገሩትን ፍሬ ወይም ፍሬ ሀሳብ የፍርድ ቤት ክርክር በድጋሚ እንዲያብራሩልን ጋብዘናቸዋል። በተጨማሪም ደግሞ የፌዴራል ጠቅላይ አቃቢ ሕግ በሰጠው የመልስ ላይ የዋስትና ጉዳይን በተመለከተ በሰጠው ዋስትናውን የሚቃወምበትን በተመለከተ በሰጠው የመልስ ጽሁፍ ላይ ማየት እንደቻልነው አቃቢ ሕግ የተከራከረበትና ይህንን የተቃወመበት መልስ ላይ ጋዜጠኛ ተመስገን ደሳለኝ የተከሰሰበት ወንጀል ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ እስከ 5 ዓመት ሊያስቀጣ የሚችል በመሆኑ የሐሰት ወይም የሚያደናግርን ወሬ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባርን መፈጸም ደግሞ እስከ 10 ዓመት ሊያስቀጣ እንደሚችል በመጥቀስ ይሄ በቀላል እስራት የሚታለፍ ባለመሆኑ በዋስትናው ተከልክሎ በእስር እንዲቆይ የሚል ይገኝበታል። በተጨማሪም ደግሞ ከተነሱት ነጥቦች እንዳለ አቃቤ ሕግ ያቀረበውን ለማንበብ ተከሳሹ ከድርጊቱ እንዲቆጠብና ሐሰተኛ ወሬ ማሰራጨቱንና ሚስጥር ማውጣቱን እንዲያቆም በመከላከያ ሚኒስቴር ኃላፊዎች በኩል በሚዲያ በተደጋጋሚ ጊዜ ሲገለጽ የነበረና በሚዲያ ጭምር ካላቆመ እርምጃ እንወስዳለን በማለት የገለጹ ሲሆን ይህም ግምት የሚወሰድ ፍሬ ነገር በመሆኑ ከዚህ በኋላ መልስ ሰጪ ተከሳሽ ማለት ነው ተመስገን ደሳለኝ ድርጊቱን መፈጸሙን የቀጠለና ከድርጊቱ ያልተቆጠበ በመሆኑ አሁንም በዋስትና ቢወጣ ሌላ ወንጀል ሊፈጽም የሚችል በመሆኑ ዋስትና መከልከል ሲገባው ከክርክር አውድ ውጪ ሕግን በተሳሳተ መንገድ በመተርጎም ዋስትናው መፈቀዱ ሕግን መሰረት ያላደረገ ነው ብሏል። በአጠቃላይም የስር ፍርድ ቤት ከስነ ስርዓት ህጉ አንቀጽ 67 ሀና ለመሰረት መከልከል ሲገባው መፍቀዱ ተገቢነት የለውም በሚል የጽሁፍ ክርክር አድርጓል። በዚህ ጉዳይ ላይ የጋዜጠኛ ተመስገን ደሳለኝ ጠበቃን እንዲያብራሩልን ጠይቀናቸዋል። ያነጋገራቸው ኬኔዲ አባተ ነው። ከትላንትናው የፍርድ ቤት ውሎ ጀምሮ እንደሚከተለው ያቀርበዋል።
ጋዜጠኛ ተመስገን ደሳለኝ ያቀረባቸውን ሁለት የመብት ጥያቄዎች ሐምሌ 14 2014 ዓ.ም የተመለከተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በጉዳዩ ላይ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱን ጠበቃው ሄኖክ አክሊሉ ገልጸዋል።
ቀርበንበት የነበረው ጉዳይ ጋዜጠኛ ተመስገን ደሳለኝ የልቀት ህትመትና ማስታወቂያዎች ስራ አስኪያጅ እንደመሆናቸው ድርጅቱ ሊፈጽማቸው የሚገባውን ስራዎች በዘካቸው ፊርማ መከናወን ስላለባቸው፣ ለምሳሌ ለመንግስት የሚከፈሉ የተጨማሪ እሴት ታክስ የማሳወቅ ሰነዶች ላይ መፈረሚያ ደሞዝ ፔሮል ተፈረመ የመሳሰሉት ጉዳዮች ለማከናወን በአዲስ አበባ ፖሊስ ኮሚሽን 3 ጊዜ በጽሁፍ ጠይቀው ፈቃደኛ ስላልሆነ ፍርድ ቤቱ አመልክተው ነበር። በዛ ላይ መልስ እንዲሰጡበት ነበር። ያው አዲስ አበባ ፖሊስ ኮሚሽን ታዩት በዚህ ስንበት ሙሉ ለፍርድ ቤቱ አሳውቋል። ተጨማሪ ያነሳነው ጉዳይ ጋዜጠኛ ተመስገን ደሳለኝ በሀገሪቱ ህግ መሰረት እውቅና ያላቸው የህትመት መጽሔቶች፣ ጋዜጦች፣ መጽሐፍ እንደዚሁም ቴሌቪዥን እና ሬዲዮ ምንም አይነት እንዳይገባላቸው የተከለከሉ ስለሆነ እነዚህን አገልግሎቶች መረጃ የማግኘት መብት ያላቸው ስለሆነ እንዲያገኙ ለፖሊስ ይታዘዝልን የሚል ነበረ። ፖሊስ ኃላፊዎች ቢያስተነጋግር መጽሔቶችበታለሁ ስላለ መርሱን ይዞ እንዲቀርብ ተብሏል። አጠቃላይ ግን ባቀረብናቸው የመብት ጥያቄዎችን በተመለከተ ተመልክቶ ውሳኔ ለመስጠት ለሰኞ ለሐምሌ 18 ሰዓት ላይ ቀጠሮ ሰጥቶበታል።
ፍርድ ቤት የሐምሌ 13 ውለው ደግሞ የጋዜጠኛ ተመስገንን የዋስትና ጉዳይ መመልከቱ ይታወሳል። አቃቤ ሕግ ዋስትናውን በመቃወም ለፌዴራሉ ጠቅላይ ፍርድ ቤት ባቀረበው ደብዳቤ ላይ ከተነሱት ነጥቦች መካከል ከመከላከያ ሰራዊት ጋር በተያያዘ የቀረበውን ነጥብ በማንሳት አቶ ሄኖክ የሰጡንን ማብራሪያ በተመለከተ ጠይቀናቸው ምላሽ ሰጥተውናል።
እሺ፣ አመሰግናለሁ። ትናንትና በነበረን ቃለ ምልልስ ላይ ጋዜጠኛ ተመስገን ደሳለኝ በዋስትና ቢለቀቅ የሀገር መከላከያ ሰራዊት እርምጃ ወስድበታለሁ የሚል እንደምታ ያለው ኢንተርቪው እንደሰጠው ቀርቧል እና እሱን በተመለከተ የምለው ነገር ምንድን ነው? ጋዜጠኛ ተመስገን ደሳለኝ በዋስትና አርበኛ ተመስገን ደሳለኝ በከፍተኛ የመከላከያ ኃላፊዎች ጭምር በተደጋጋሚ ተነግሮት ከዚህ ድርጊቱ የማያቆም ይሆን እንደሆነ እርምጃ ውስጥበታለሁ ያለው ነገር መከላከያ ሰራዊት ብሎ አቃቢ ሕግ ያቀረበው ይህም ደግሞ በሚዲያም በሌሎች ነገሮችም የተገለጸ ስለሆነ ማለት ነው አርበኛ ተመስገን ደሳለኝ። ስለዚህ አድማጮቻችሁም እንዲረዱልኝ የምፈልገው ነጥብ አርበኛ ተመስገን ደሳለኝ ከወጣ እርምጃ ውስጥበታለሁ አላለም በመልሱ ላይ የዛ አይነት ይዘት ያለው ሳይሆን መጽሐፉን ግን ያላቆመ እንደሆነ እርምጃ ውስጥበታለሁ ብሎ የገለጸ ስለሆነ ፍርድ ቤቱ ይህንን ነጥብ ማስረጃውን ሲመዝን ይህን ፍሬ ነገር ሲመዝን ከግምት ውስጥ አስገብቶ ዋስትናውን ሊከለክልልን ይገባል ነው አንደኛ ይሄ ነገር ነው የተባለበት ኮንቴክስት እና የተናገርኩበት ኮንቴክስት ይሄ የመልስ መልስ በቀረብም ጊዜ አቃቢ ሕግ መልስ ሰጥበታለሁ የመልስ መልስ አቀርብበታለሁ አያራለም ነበረ እኔም ጋዜጠኛ ተመስገን ደሳለኝ ችሎት በነበረኝ ጊዜ ችሎቱ አቃቢ ሕግ የቀረበ ጊዜ የመከልከል ስልጣን የለውም አቃቢ ሕግ የመልስ መልስ የማስያዝ መብት ስላለው ነገር ግን አቃቢ ሕግ የመልስ መልሱ ግን መያያዝ የነበረበት እኛ በነበርንበት ጊዜ ነበር ሀሳቡን መገለጽ የነበረበት መያያዝም የነበረበት ይሄ አውድ አለ። በሁለተኛ ደረጃ የመልስ መልሱ ላይ እኛ መልስ መስጠት አንችልም እና ይሄ ነጥብ ደግሞ አቃቢ ሕግ ያነሳው ነጥብ ደግሞ በስር ፍርድ ቤት ያልተከራከርንበት ምን እሱም ያላነሳው እኛም ያልተከራከርንበት ነጥብ አዲስ ነጥብ ነው አቃቢ ሕግ ያነሳው በዚህ አውድ ውስጥ ስለሆነ ትናንትና የተሰጠው ኢንተርቪው በዚህ አግባብ እንድትረዱት ለማለት ነው። ጋዜጠኛ ተመስገን ደሳለኝ ከወጣ የአገር መከላከያ ሰራዊት እርምጃ ውስጥበታለሁ በሚል አግባብ የተረዳሁት ከሆነ ብቻ የኔ መረዳት ይሄ ነው ግን ይቅርታ ጠይቃለሁ። ነገር ግን ጋዜጠኛ ተመስገን ደሳለኝ መጽሐፉን ያላቆመ እንደሆነ እርምጃ ውስጥበታለሁ የአገር መከላከያ ሰራዊት ማለቱ ግን ትክክል ነው በጽሁፉ ላይ ያለ ነው እና በዛ አግባብ ተረድተውኝ ከሆነ ይቅርታ የምጠይቅበት ጉዳይ ነው።
ከጻፈ የሚለው ምን አይነት ጽሁፍ ከጻፈ ነው?
የአገር መከላከያ ሰራዊት ጠቅሶታል እነሱ የሚሉትኝ ጋዜጠኛ ተመስገን የሐሰት ወሬውን በአገር መከላከያ ሰራዊት ላይ የሚጽፍ ከሆነ የሐሰት ወሬ በአገር መከላከያ ሰራዊት ላይ የአገር መከላከያ ሰራዊትን የሚያወጣ ወሬ የደህንነት ሚኒስትር የሚያወጣ ጽሁፍ ይጻፈ እንደሆነ ነው እነሱ የሚሉትኝ።
ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በአቃቤ ሕግ የቀረቡበት 3 የወንጀል ክሶች ወታደራዊ ሚስጥሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ፣ ያሰት ወይም የሚያደናግር መረጃን ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩና ትላንት ወደ አስተዋወቅናችሁ የመጨረሻው ዝግጅታችን ነው የምንወስዳችሁ። የዩናይትድ ስቴትስ የህዋ ምርምር ማዕከል ናሳ በቅርቡ ወደ ህዋ የላከው ጄምስ ዌብ የተሰኘው ቴሌስኮፕ ያነሳቸው ባለ ሙሉ ቀለም ፎቶግራፎች መነጋገሪያ ሆነው ሰንብተዋል። ይህንን ፎቶ በተመለከተ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ዶክተር ጥላዬ ታደሰ ናቸው። ያነጋገራቸው የአፋን ኦሮሞ ዝግጅት ባልደረባችን በፍቃዱ ሞረዳ ነው። እንደሚከተሉ ይቀርባል።
በዩናይትድ ስቴትስ የህዋ ምርምር ጉዞ ውስጥ አዲስ ምርታ እንደሆነ የተነገረለት ጄምስ ዌብ የተሰኘው ቴሌስኮፕ ከህዋ ላይ ባለፈው ሳምንት ያነሳው ባለሙሉ ቀለም ፎቶግራፍ የዓለም መነጋገሪያ ሆኖ ሰንብቷል። ጄምስ ዌብ የተሰኘው ቴሌስኮፕ ባለፉት 30 ዓመታት ህዋ ላይ በመሆን መረጃዎችን ወደ መሬት ሲያቀብል የነበረውን ሀብል የተሰኘውን የህዋ ቴሌስኮፕ በመተካት ታህሳስ 16 2014 ወይም ዲሰምበር 25 2021 ወደ ህዋ የተላከ ነው። 6500 ኪሎ ግራም ክብደት ያለውና የምስል ማንሻው ዙሪያ ስፋት 6.4 ሜትር የሆነውን ይህንን መሳሪያ ለማምረትና ወደ ስራ ለማሰማራት 10 ቢሊዮን ዶላር ወጪ ተደርጓል። ይህ መሳሪያ ከመሬት ወደ ጥልቅ ህዋ ተወንጭፎ የተጓዘው 1.6 ሚሊዮን ኪሎ ሜትር ወይም 1 ሚሊዮን ማይል ነው። መሳሪያው ከፀሐይ ሙቀት በመሬት በመከለል በራሱ ምህዋር ላይ እየተሽከረከረ በዘመናዊው ወይም ኢንፍራሬድ በሆነው የምስል ማንሻው አማካይነት በህዋ ውስጥ ያለውን የአቧራ ክምችት እየሰነጠቀ ያገኘውን የአጽናፈ ዓለሙን ምስል ሁሉ እየቀለበ ወደ ምድር ጣቢያ መላኩን ይቀጥላል። ዋናው የምድር መቆጣጠሪያ የሚገኘው በሜሪላንድ ግዛት ባልቲሞር ከተማ ውስጥ ነው። ይህ አዲስ ግኝት ለምን ብርቅ ሆነ? ከአሁን በፊት ከነበሩት የአጽናፈ ዓለም ምስሎች የአሁኑ ምስል በምን ተለየ ለሚሉና መሰል ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላዬ ታደሰ በዩናይትድ ስቴትስ ብሔራዊ የህዋ ምርምር ኤጀንሲ ወይም ናሳ በጆንሰን የህዋ ማዕከል የህዋ አየር ንብረት ጥናት ባልደረባና የስነ ከዋክብት ጥናት ወይም የአስትሮፊዚክስ ምሁር ናቸው። አሁን ወደ ጀምስ ዌብ ቴሌስኮፕ እንመለስ። ይህን ቴሌስኮፕ ከሌሎች ቴሌስኮፖች ልዩ የሚያደርገው ምንድን ነው?
ይህ ቴሌስኮፕ ሰማይ ላይ በራሪ ቴሌስኮፕ ነው። በፀሐይና በምድር አልፎ በዛኛው ሳይድ ምሳሌ ምድር ፀሐይ እዚህ ጋር ብትኖር ምድር እዚህ ጋር ብትኖር ይሄንን አልፎ ነው እዚህ ጋር ያለውና ከምድር እስከ ቴሌስኮፑ ድረስ ያለው ርቀት 1.5 ሚሊዮን ኪሎ ሜትር ነው። 1.5 ሚሊዮን ኪሎ ሜትር ርቀት ላይ የሚገኝ ቴሌስኮፕ ነው። ይሄ ቴሌስኮፕ በጣም እንግዲህ ትልቁ ቴሌስኮፕ ነው። ወደ 6.5 ዲያሜትር አለው። ዲያሜትሩ ማለት የሚረሩ የመስታወቱ ዲያሜትር በጣም ትልቁ ነው። የዚህ ቴሌስኮፕ ዋና ዓላማ የአጽናፈ ዓለምን ወይም ደግሞ ዩኒቨርስን ዘገምተኛ ለውጥን ምን አይነት ዘገምተኛ ለውጥ በእድሜው ከቢግ ባንግ ያቺ ተመሰረተበት ከተባለበት ጊዜ ጀምሮ ምን አይነት ለውጦችን እያካሄደ ዛሬ ያለበት ድረስ ደርሷል የሚለውን ለማጥናት የሚያስረዳ መሳሪያ ነው። ይህ መሳሪያ እንግዲህ ወደ ውጭ ይመለከታል። ወደ ውጭ ከዋክብቶችን ይመለከታል። በጣም ከዋክብቶች እየራቁ በመጡ ቁጥር ከፍተኛ ፍጥነት አላቸው። ለእኛ የሚቀርቡት ፍጥነታቸው ትንሽ ነው። ከእኛ የሚርቁት ደግሞ በጣም ፍጥነታቸው በጣም ከፍተኛ ነው። ስለዚህ ምንድን ነው የሚያደርገው ይሄ ቴሌስኮፕ? እነኝን ጋላክሲዎች በመከታተል ኢቮሉሽናቸውን የመጀመሪያዎቹ ጋላክሲዎች እንዴት እንደተፈጠሩ የመጀመሪያዎቹ ምንድነው ኳክብቶች እንዴት እንደተጀመሩ የሚያጠና ቴሌስኮፕ ነው። እንግዲህ በጣም እንትን ካረገው ነገር ደግሞ ብዙ ፕላኔቶች አሁን ለምሳሌ አንድ ፕላኔት ኦልሬዲ ኤክሶፕላኔት እንላቸዋለን። እነኚህ ኤክሶፕላኔት ምን መሰሉ? ሌላ ፍጥረት አካል ሊኖር የሚችልበት ፕላኔት ናቸው ይባላል። እና እነኚህ ኤክሶፕላኔት ድሮ የነበሩን ካሜራዎች እነ ኬፕለር እነ ስፊዘር የሚባሉ አሉ። እነኚህ የተለያዩ ቴሌስኮፖች ዲቴይል ወይም ደግሞ በጥልቀት የከባቢ አየሮቻቸውን እያሳዩን አልነበረም። ይህ ቴሌስኮፕ ግን ለመጀመሪያ አሁን ከወጡት ፎቶዎች አንዱ ነው። አንዱ ፎቶ ወጥቷል። የፕላኔቶቹ የአንዷ ፕላኔት የዛን ፕላኔት ውሃ ምን ያህል ፐርሰንቴጅ ውሃ አትሞስፌር ውስጥ ሊኖር እንደሚችል እና እስካን አድርጎ በየአትሞስፌሪክ ሌየሩ የውሃንን መጠን የማጥናት ችሎታ አለው። ይሄ እንግዲህ ለወደፊት የሰው ልጅ ሌሎች ፍጥረታት በሌላ ዓለም ላይ አሉ ወይ የሚለውን መሰረታዊ የሆኑ ከጥንት ጀምሮ ሰዎች የሚያነሷቸውን ጥያቄዎች ይመልሳል። ከዛ ክላስተር ወይም ደግሞ የከዋክብት ስብስብ ጀርባ ያሉ እንግዲህ 13 ቢሊዮን ዓመት እድሜ ሊኖራቸዋል ተብሎ የተገመቱ ከዋክብቶች ልናያቸውም ችለናል። ይህ የሆነው ግራቪቴሽናል ሌንሲንግ ይባላል። ግራቪቴሽናል ሌንሲንግ ብርሃን በጣም ክብደት ያለውን ነገር ሲያቋርጥ ቀጥተኛ መስመሩን ትቶ ይጣመማል። በዛ በማጣመም ቴክኒክ ያ ጋላክሲ እንደ መነጽር ሆኖ እንደገና መልሶ ከጀርባ ያለውን አሳይቶናል። እና ስለዚህ የዚህን የአጽናፈ ዓለሙን የመጨረሻውን ጠርዝ እንዳሳየን ተደርጎ ነው የተወሰደው።
ከዚህ ቴሌስኮፕ በቅርቡ የተገኙት አዳዲስ ባለቀለም ፎቶግራፎች ለወደፊቱ የሳይንስ ምርምር ምን አዲስ ግብዓት አመጡ?
በተለይ የኮዝሚክ ክሊፍ የሚባል አለ፣ የህዋ ገደል የሚባል ይሄ በጣም በአስደናቂ ሁኔታ ነው ዲቴይሉ የወጣው እና እዚሁ እኛው ሚልክ ዌይ ጋላክሲ ውስጥ ነው የሚገኘው። የአዋራ ክምችት ነው። አዋራ አንድ ላይ ተከማችቶ እና ያ ማለት ተከማችቶ የሚኖር ነው አዋራ ነው እና እዛ ነው እንግዲህ እዛ ውስጥ ነው ኮከቦች የሚወለዱት። ፕላኔቶችም እዛ ውስጥ ነው የሚወለዱት እና የተለያዩ ቴክኒኮች አሉ ያንን ምንድነው እነኛ ደስት ፓርቲክሎችን ወይም ደግሞ እነኛ አዋራዎችን ወደ ኳክብት የሚቀየሩበት የተለያዩ ቴክኒኮች አሉ። የሚያስገርም ነው ያ የተለቀቀው ምስልና እንግዲህ ሀብል ብዙ ነገሮችን እኔ በተለይ በጣም ልነግርህ አልችልም። በጣም ነው ኤክሳይትድ የሆንኩት እና ደግሞ እሱ ሳይሆን ለወደፊት የምንጠብቀው በጣም የሚያስገርሙ ነገሮችን ነው ሊያሳየን የሚችለው። ምክንያቱም በአሁኑ ሰዓት ብቻችንን በዚህ ውሃ ውስጥ የሚለው ጥያቄ ትልቅ ስለሆነ ወሳኝም ስለሆነ አርዊ ያለውን የሚለው መሰረታዊ የሆነ ጥያቄ ነው እና ይህንንም ይመልስልናል ብለን ተስፋ እናደርጋለን።
ተከታዮቻችን፣ ስለ ጄምስ ዌብ ቴሌስኮፕ ያጠናቀርነው አጭር ዝግጅት በዚሁ ይጠናቀቃል። ዶክተር ጥላይ ታደሰን በእናንተ ስም እያመሰገን ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በፍቃዱ ሙርዳ ነኝ። መልካም ምሽት።
የእኛም ዝግጅት ሰዓታችንም ተጠናቀቀ። በነገው ምሽት እንገናኛለን። ጽዮን ግርማ ሳስተናግዳችሁ አምሽቻለሁ። ሰላም፣ በደህና እደሩ። Thank you.